ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ያደርገን ያው እንደማንኛውም ታዳጊ ሀገር ልጆች በተለያዩ ችግሮች ምክንያት ያንን መሰረታዊ እውቀት ሳይዙ የሆነ ሌቭል ላይ ይደርሳሉ።
Education for Ethiopia ትምህርት ለኢትዮጵያ ኢትዮጵያን ተማሪዎች ዓለም አቀፍ ተወዳዳሪ ሆኑ ዘንድ ለማገዝ ያለመ ተቋም ነው። በተቋሙ ዙሪያ አስተናዳሩ መሰናዶ በመሽት ይደመጣል። ለዚህ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም አመራለሁ። የምስልና ድምጽ ቅንብሩን የሚከውንልን ንጉሱ ታምሬ ነው። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። Education for Ethiopia ትምርት ለኢትዮጵያ ኢትዮጵያን ተማሪዎች ዓለም አቀፍ ተወዳዳሪ ሆኑ ዘንድ ለማገዝ ያለመ ተቋም ነው። ተቋሙ ይበልጡን የሚታወቀው ሳቋማ በተሰኘው ሳይንስ ቋንቋና ሂሳብ ላይ ባተኮረው ነጻ የትምርት አውታሩ ነው። ስለ ተቋሙ እንቅስቃሴና ፋይዳ ይበልጥ ለማወቅ የተቋሙን መስራች ሊና ጌታቸውን አነጋግረናል። ሊና ተቋሙን ለመመስረት ያበቁ ምክንያቶችን ቀድማ ታስረዳናለች።
መጽሐፉ ላይ ያለው ትምርት ባይገባችሁ እኛ እንደ ትልቅ ወንድም እህት ወይም አስጠኝ ሆነን እንረዳችኋለን።
Education for Ethiopiaን ለመመስረት የተለያዩ የገፋፉኝ ምክንያቶች አሉና ከነዚህ መሃል ጥቂቶቹን ለመናገር ያህል ያው በመጀመሪያ የትምህርት ዓለም ውስጥ ስለነበርኩኝ በዚህም በትምህርት ዓለም ውስጥ የነው የመምህርም ሆኜ አገልግያለሁና በዛ ጊዜ የተለያዩ የትምህርት ሁኔታዎችን ከተለያዩ ሀገሮች የመቅሰም አጋጣሚው ነበረኝና አንድ እሱ ጠቅሞኛል። ሁለተኛ ነገር ደግሞ ከጥቂት ዓመታት በፊት የቻይንኛ መማሪያ መጽሐፍን አዘጋጀች የነበረ ይሄ መጽሐፍ ለአማርኛ ተናጋሪዎች ቻይንኛን ጀማሪ ለጀማሪዎች ቻይንኛን የሚያስተምር መጽሐፍና አብሮት ያለ ደግሞ ቅድም የድምጽ ቅጂ ነበርና በዛ ጊዜ ተማሪዎች ምን ያህል አንደኛ የዲጂታል ትምህርት ፍላጎት እንዳላቸው ሁለተኛ ነገር ደግሞ የተለያዩ ይዘቶችን በራሳቸው ቋንቋ የመማር ፍላጎት እንዳላቸው አየሁኝ እና አሁን በኢትዮጵያ የትምህርት ሲስተም ላይ የተለያዩ በቋንቋ ምክንያት የማይገባቸው የተለያዩ ትምህርቶች ስላሉ ያንን ጋፕ የሚፈጠረውን ክፍተት ለመሙላት ትምህርት ቤቶችንም ለመደገፍ ተማሪዎችንም ለመደገፍ ይሄ ተቋም ቢነሳ ጥሩ አይነት ውጤቶች እናገኛለን በሚል ነው የተመሰረተው ማለት ነው።
The number of blocks that the truck can load, መኪናው መጫን የሚችለው ብሎክ ቁጥር ነው።
እናንተ ተቋም ከትምህርት ጋር በተያያዘ በሚያደርጋቸው እንቅስቃሴዎች ውስጥ ከመረጣቸው መንገዶች መካከል አንዱ የዲጂታል መንገድን መጠቀም ነው። ለተለያዩ ቪዲዮዎች የታገዙ ትምህርቶችን ተማሪዎች በቀላሉ እንዲያገኙ የሚያደርግ አሰራር አላችሁ። ለምንድን ዲጂታሉን መንገድ መጠቀም ፈልጋችሁ? ይህን በማድረጋችሁስ ተማሪዎችን በምን ደረጃ ለመጥቀም ቻላችሁ?
እንግዲህ ሳቋማ የተባለው መድረካችን ሳይንስ ቋንቋና ማትስ ብዙ ለተማሪዎች የሚከብዱ ትምህርቶች ስለሆኑ የነዛን የመጀመሪያዎቹን ፊደል ወስደን ሳይንስ ቋንቋ ማትስ ሳቋማ ብለን የጠራ ነው። የዲጂታል መንገድ አሁን እንደምታውቁት ያው ዲጂታል ማንኛውንም ይዘት ማንኛውንም ኮንቴንት ለማየት መዝናኛም ይሁን ሃይማኖታዊም ይሁን ትምህርታዊም ይሁን መረጃን ለመለዋወጥ በጣም በሚያስደንቅ ፍጥነትና በሚያስደንቅ ምቾት እየተጠቀምንበት ይገኛልና ይሄ በቃ ለደል ያው ተማሪዎችን በቀላሉ ለማግኘትና ያን ብቻ አይደለም መምህራን ጥሩ ምንላቸው መምህራን ኢምፓክታቸው ወይም ደግሞ ተጽዕኖአቸው ካንድ ከፍል ካንድ ትምህርት ቤት ወጥቶ ጎልቶ በተለያየ አካባቢ የሚገኝን ተማሪ እንዲያገኙ የሚያስችል ነው የዲጂታል መድረክ ማለት ነው። ስለዚህ ከዛ ቋያ በቀለኛ ምንም ጥያቄ የለውም ይሄ ጠቃሚ እንደሚሆን። ስለዚህ ተማሪዎችን እነዚህን ትምህርቶችን በሳይንስ ዙሪያ ያሉትን ትምህርቶች በቀላሉ ለማዳረስ በደንብ ተጠቅመንበታል ማለት ነው።
ሰባማን እንጠቀማለን በጣም እንጠቀመን ያከታተላለን በሚያስፈልገን ሰዓት ቀን የተማርኩትን ማታ ላይ እደግምበታለሁ እና በዛ ሰዓት ላይ ደግሞ በጣም ነበር የጠቀመኝ በጣም ነው የሚያስረዱት እኔ ሁሉም በቃ ሁሉም ትምህርት ላይ በጣም ነው ያሻሻለው።
እንግዲህ የዲጂታል ጉዳይ ከተነሳ ኢትዮጵያ በዲጂታል አውታር ረገድ ገና ስራዎችን እየሰራች ያለች ሀገር ናት። አንዳንድ ስፍራዎች እንደውም ይሄ የዲጂታል ሽፋኑም የማይደርስባቸው ስፍራዎች አሉ። በስራችሁ በአገልግሎታችሁ ላይ የገጠሙ ተግዳሮቶች አሉ ወይ? እንዴትስ ነው እነዚህ ነገሮች ለማስተካከል ለመሸፈን ጥረት የምታደርጉት?
አሁን የዲጂታል አክሰስ ወይም ደግሞ የኢንተርኔት አክሰስ ሀገራችን ውስጥ በጣም እየተስተካከለና ከዋጋ አንጻርም አፎርደብል የሆነ ወይም ደግሞ በጣም አማካይ ገቢ ያለው ሰው ይሄ አለ አይደለ የዲጂታል ዓለምን መቀላቀል አጋጣሚው የበዛ ነው የሚገኘው። ቢሆንም ቀደም እንዳልከው የተለያዩ አካባቢዎች ላይ የሚገኙ ተማሪዎች አክሰስ አይኖራቸውም ወይም ደግሞ በሚፈልጉት መጠን በሚፈልጉት ጊዜ ማግኘት አይችሉም። እሱን በተቻለን አቅም ምንድነው ሐሳባችን ኦፍላይንም አክሰሲቢሊቲውን ለመፍጠር ሞክረናል። አፕሊኬሽን አዘጋጅተን ነበረ። አፕሊኬሽናችንን አሁን እያሻሻለን እንገኛለን። የአፕሊኬሽኑ ዋና አላማ ምንድነው ልጆች ስልካቸው ላይ ወይም የተለያዩ ዲቫይሶቻቸው ላይ ስማርት ዲቫይሶቻቸው ላይ ጭነው ከዛ ኢንተርኔት ባላቸው ሰዓት መጫን ይችላሉ። ከዛም በኋላ ከኢንተርኔት ደግሞ ሳይኖራቸው ሲቀር መመልከት ይችላሉ። ስለዚህ ያንን እድል ለመክፈት እንደዛ አዘጋጅተን ነበር። በተጨማሪም ደግሞ ኦፍላይን አክሰስ በማንኛውም አጋጣሚ እንዲኖር ለምሳሌ እኛ እስከ በፍላሽ እስከ መስጠት ድረስ ማለት ነው ማለት ዳውንሎድ አድርገን ለሚፈልጓቸው ተቋማት ወይም ደግሞ ተማሪዎች ለማዳረስ የተቻለንን እናደርጋለን። ይሄንን እናደርገው ምንድነው ያው መጨረሻ ላይ ተማሪው በሚፈልግበት ሰዓት ያንን ትምህርት ማግኘት ይኖርበታል እና ያ ኢንተርኔት ደግሞ በተለያዩ አጋጣሚዎች ምክንያት ለሁሉም ሁሌም ላይደረስ ይችላል። ስለዚህ በዚህ ሁኔታ ነው እየሞከረን ያለ ነው። ግን አሁን ጦርነቱ ምንድን ነው? ሞር ኤንድ ሞር ተማሪዎች ቀጥታ የኢንተርኔት አክሰሳቸው በጣም እየጨመረ ስለሄደ ኦፍላይን የሚለው እና ወይም ደግሞ ሁሌም ለማያገኘው ሰው የምንለው ራሱ አሁን ከአመት እስከ አመት እየተቀያየረ ነው። አሁን የዛሬ 2 አመት የዛሬ 3 አመት ምናልባት ሙሉ በሙሉ በስትሪሚንግ ደረጃ ላይ የምንደርስ ይመስለኛል። እንደውም ከዛ በፊት
እንደዚህ ያሉ እንቅስቃሴዎች እንደዚህ ያሉ አውታሮች የኢትዮጵያን ትምህርት በማዘመን የሚፈልገውን አይነት ብቃትና ጥራት ያለው ትምህርት በማዳረስ ረገድ ሚናቸው ምን ያክል ነው?
እንግዲህ ጠቀሜታው ጎላ ያለ ነው ብዬ ነው የማስበው። ምክንያቱም እኛ ትምህርት ቤቶችን ለመተካት ወይም መደበኛ አስተማሪዎችን ለመተካት አይደለም የምንሰራው። ምንድነው ትምህርት ቤት የሚማሩትን ትምህርቶች በቀላሉ እንዲገባቸው ወይም ደግሞ የኛ ዋናው ትልቅ ችግር ብዬ የማስበው ሁኔታ ምንድነው መሰረት አለመያዝ ነው። የተማሪዎቻችን መሰረት አለመያዝ ይሄ ማለት ምንድነው ለምሳሌ የ8ኛ ክፍል ተማሪ ከአንደኛ ክፍል እስከ 7ኛ ክፍል ብዙ አይነት ነገሮች መማር ነበረበት። ከዛ 8ኛ ክፍል ሲደርስ ያው የተለያዩ ነገሮችን ይጨምራል እንጂ መሰረቱን መያዝ ነበረበት። የኛ ሀገር ግን ያው እንደማንኛውም ታዳጊ ሀገር ልጆች በተለያዩ ችግሮች ምክንያት ያንን መሰረታዊ እውቀት ሳይዙ የሆነ ሌቭል ላይ ይደርሳሉ የሆነ ደረጃ ላይ ይደርሳሉ እና ያ ደግሞ ትምህርት ቤት ሲገቡ ለምሳሌ 8ኛ ክፍል ተማሪ ከሆነ ክፍል ውስጥ መምህሩ ከአንድ እስከ 7 የነበረውን ነገር የመከለስ ጊዜም ሆነ አቅም አይኖረውም። ስለዚህ የዲጂታል ትምህርት በዛ ሰዓት ነው የሚጠቅመው። ምክንያቱም ፋውንዴሽናል የሆኑ ነገሮችን ለመከለስ ወይም ደግሞ ተማሪው ራሱ ይሄ ነገር እኮ አልገባኝም ይሄን በዚህ ጉዳይ በዚህ ዙሪያ ይሄ አስተሳሰቤ ብዙም የላቀ አይደለም ብሎ ራሱን ገምግሞ ራሱ ማየት ይችላልና በዛ ቋያ የምናያቸው አስተያየቶች ሲሰጡን ባለ አይደለ ከተማሪዎች ጠቃሚ ሆኑና በቃ ለተማሪዎች ቤዝ የማስያዝ ፋውንዴሽናል አንደርስታንዲንግን የመጨመር ሚና እንደሚጫወት ይነግሩናል። እኛ ደግሞ በተቻለን አቅም ተማሪው የሚፈልገውን ለመስጠት እንሞክራለን። ያ ሁሉ ሁሉም የሚፈልገውን ነገር ለማሟላት አንችልም ግን መሰረታዊ የሆኑትን ነገሮች ለማሟላት ሁሌም ቢሆን ከተማሪዎቻችን ጋር ያለን ቅርበት ለማጎልበት እንሞክራለን።
መልካም። ሊና እንግዲህ በስካሁኑ እንቅስቃሴያችሁና ጉዟችሁ በርካታ ተማሪዎችን ለማገዝ ስላችኋል። ስለወደፊቱ እቅዳችሁ ጥቂት በይን። እስካሁን እዚህ ደርሳችኋል። የወደፊት እቅዳችሁ ምንድን ነው? ምን ነገር ላይ ነው መድረስ የምትፈልጉት?
እኛ እንግዲህ አላማችን ራዕያችን ብለን የምናስበው ምንድን ነው? ማንኛውም ተማሪ ትምህርት ቤት ያለውን ጊዜ በስነ ስርዓት ተጠቅሞ ፋውንዴሽናል አይደለ? እኔ አሁን እንደ ሰባተኛ ክፍል ተማሪ የሰባተኛ ክፍል ተማሪ ማወቅ ያለበትን ነገር ሁሉ የማውቅ ከሆነ በራሴ የሚያለኝ መተማመን እየጨመረ በተለያዩ የኢትዮጵያ ቋንቋዎችም ማዳረስ እንፈልጋለን። ይሄ ነው ራዕያችን እና አሁን ደግሞ ቴክኖሎጂው እያዘመነው ስለመጣ ትምህርትን ተማሪዎቻችን ራሳቸው ማሻሻል ብቻ ሳይሆን ተወዳዳሪነት እንዲኖራቸው በዓለም ላይ ተወዳዳሪነት እንዲኖራቸው የማድረግ ራዕይ አለን እና እሱን ለማሳካት ደግሞ ከተለያዩ ለድርሻ አካላት ነው የሚባሉት ከነሱ ሁሉ ጋራ እንሰራለን። ይሄ ማለት ምንድነው? ተማሪዎች ለብቻቸው ስለ ትምህርታቸው መወሰን አይችሉም። አንደኛ በብዛት የእድሜ ክልላቸው ወጣቶች ስለሆኑ ወይም ልጆች ስለሆኑ፣ ሁለተኛ ነገር ደግሞ የትምህርት ጉዳይ የተለያዩ አካላትን ይነካል። ለምሳሌ ቤተሰቦችን፣ ለምሳሌ የትምህርት ቤት አስተዳደሮችን፣ የመንግስት ተቋማትን ወዘተ እና እነሱ ሁሉ ያው ሁላችንም አላማችን አንድ ነው፣ የኢትዮጵያ ተማሪዎች ብቁ እንዲሆኑ ማድረግ እና ከሁሉም ጋራ በአንድ ላይ በመስራት ይህንን ራዕይ እውን ለማድረግ እንሞክራለን ማለት ነው።
ሊና ጌታቸው ኤጁኬሽን ፎር ኢትዮጵያ ወይንም ትምህርት ለኢትዮጵያ የሚለው ተቋም መስራች ነሽ። ከትምህርት ጋር በተያያዘ ኢትዮጵያዊ ህፃናትን ለማገዝ የሚንቀሳቀስ መርሃ ግብር ነው የጀመራችሁት። ደግሞ አድጎ ዳግም የያዥ ሀሳቦችን ለማውራትና ለመነጋገር ያብቃን። በጣም አመሰግናለሁ። በድጋሚ መልካም ቀን ይሁንልሽ።
አመሰግናለሁ።
ካቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምጽ የሚተላለፍ ወጣቶች ላይ ያነጣጠረ መርሃ ግብር ነው። ወደ ቀጣዩ ዘገባችን ስንሻገር ለምስራቅ ሸዋ ዞን ባቱ ከተማ መገኛ በሆነው በደንበል ወይንም ዝዋይ ሐይቅ ላይ የየብስ ጉዞ በመከልከሉ የደሴቱ ነዋሪዎች በችግር ላይ መሆናቸውን ገልጸዋል። በሐይቁ ከሚገኙት ደሴቶች አንዱ በሆነው ቱሉ ጉዶ ነዋሪ የሆኑት አስተያየት ሰጪ የባቱ ከተማ ትራንስፖርት ጽሕፈት ቤት ከወር በፊት የሞተር ጀልባ እንቅስቃሴን ማገዱን ገልጸው በዚህም የተነሳ የደሴቶቹ ነዋሪዎች ለሕክምናና ለምግብ እጥረት ችግሮች ተጋልጠዋል ብለዋል። የዚህን ጉዳይ ዝርዝር ገልሞ ዳዊት ያጋራናል።
በኦሮሚያ ክልል ምስራቅ ሸዋና አርሲ ዞኖች መካከል በሚገኘው የደንበል ወይም ዝዋይ ሐይቅ ላይ ከወር በፊት የጸጥታ ችግር በሚል ምክንያት የሞተር ጀልባ የየብስ ጉዞ በመከልከሉ የደሴቶቹ ነዋሪዎች ተቸግረው እንደሚገኙ ከመካከላቸው ለደህንነታቸው ስለሚሰጉ ስማቸው እንዳይገለጽ የጠየቁ አስተያየት ሰጪ ለአሜሪካ ድምፅ ተናግረዋል። የቱሉ ጉዶ ደሴት ነዋሪ የሆኑት ግለሰቡ የመኖሪያና የሃይማኖት መካናት ከሆኑትና በቁጥር 5 በሚደርሱት በእነኚህ ደሴቶች ማለትም ቱሉ ጉዶ፣ ፉልድሮ፣ ቀደቻ፣ ገሊላና ደብረሲና የሞተር ጀልባ ጉዞ ወሳኝ መሆኑን በመጥቀስ በክልክላው የደረሰባቸውን ስጋት ያስረዳሉ።
አስጊነቱ በጣም ከባድ ነው። አንደኛ አስጊነቱ ምንድነው? ይሄ የጀልባ ጉዳዩ በጣም በአስቸኳይ ካልታየለት ሰው አርሶ ወይንም ንግድ አይደለም የሚኖረው። እርሻችንም ንግዳችንም ምናችንም ሐይቁ ነው። ከኛ ከደሴቱ ነው ጀልባው እየዞረ ደሴቷን እየዞረ ጀልባው እየመዘነ ያው በኪሎ ነው የሚሸጠው። አሳ እየመዘገበ እያመጣ እዚህ ዝዋይ ነው የምንገበያየው። በዛ አይነት ሁኔታ ነው ሰው ህይወቱን፣ ትዳሩን፣ ኑሮውን፣ ልጆቹን የሚያስተምረው። በቃ በአጠቃላይ ጀልባ ነገር ካልታየ በጣም እድሜያችን አጭር መሆኑን ነው እኔ የምገልጸው።
በደንበል ሐይቅ ላይ ያለው የንፋስ ኃይል በሰው ቀዘፋ ለሚንቀሳቀስ ጀልባ ምቹ አይደለም ያሉት ነዋሪው በደሴቶቹ ላይ የሕክምና ጣቢያ ባለመኖሩም መቸገራቸውን ይናገራሉ።
አንድ አለች የኤበላ የምትባል አንድ ሰው የምትይዝ በሱ እንግዲህ እየመጣን አንዳንድ ያው የሚበላ ነገር በሱ እያደረስን እየተመለስን ያ ምንም አጥጋቢነት አይደለም። ከአስር ኪሎ የበለጠ ዱቄት አይበላ የሚባለው ማለት ነው። በጀልባ ሊሄድ ብትል ደግሞ ሁለት ሰው ነው በትንሹ 7 ሰዓት ከደሴቱ ከቱሉ ጉዶ ወደዛ ለመምጣት በትንሹ 7 ሰዓት ያስኬደናል። ያንን ደግሞ አንድ ቀን እዚህ አድረህ በሁለተኛ ቀን ነው የምትመጣው። እግዚአብሔር ይጠብቀን። እንግዲህ አሁን በዚህ ምክንያት ሰው የሞተብንም አለ፣ በመጤ ሞተች አለ፣ ታሞ በነፍስ እንደምንም ብለን ነፍሳቸውን ያዳንን አለ፣ የሞተብን ሁሉ አለ። አሁን ለምሳሌ በዚህ ምክንያት ምን እንደሚደረግ እግዚአብሔር ነው የሚያውቀው።
የሴቲቱ ህይወት በህክምና እጥረት ለማለፉ ምን ማስረጃ አላችሁ በሚል የተጠየቁት የባቱ ከተማ ኮሚኒኬሽን ጽህፈት ቤት ባልደረባ ውሳኔው ከተላለፈ ወር ማለፉን አስታውሰው ይህ ሁኔታ ሊከሰት እንደሚችል አስረድተዋል። የሞተር ጀልባ አቀባው በደንበላይክ ላይ ለመዝናኛና ሌሎች ጉዳዮች የየብስ አገልግሎት የሚሰጡ ነጋዴዎችንም ከስራ ውጭ አድርጓል። በደንበላይክ ላይ የሞተር ጀልባ አገልግሎት ሰጪ ማህበራባል የሆኑትና ስማቸው በአከባቢው አለ ባሉት የጽጥታ ስጋት ሳቢያ እንዳይጠቀስ የጠየቁት የባቱ ከተማ ነዋሪ እንዲህ ይላሉ።
ኖ ሩጋማ ዳማ ጀልባን
እኛ ጀልባችን ከቆመብን ወር አልፎናል። በወቅቱ በደሴቶቹ ላይ ተጠርጣሪ የሸኔ አባላት አሉ። እየዘረፉም በጀልባ ወደ ደሴቶቹ ገብተው እየተሸሸጉ ናቸው። የጀልባ አገልግሎቱ ቢቆም በእነርሱ ላይ እርምጃ ለመውሰድ ይመቸናል በሚል ነው ውሳኔው የተገለጸልን። ስለ ውሳኔው ምንም የተሰጠን ወረቀት የለም። ትዕዛዙን በስልክ ደውሎ የነገረን የትራንስፖርት ጽህፈት ቤት ነው። ከዚያ በኋላ ሞተራችንን አስረከብን። አሁን በባቱ ከተማ ፖሊስ ጣቢያ ነው ያለው።
ክርክላውን ተከትሎ ለባቱ ከተማ ፖሊስ ጣቢያ ከ30 በላይ የማህበር የጀልባ ሞተሮችን ማስረከባቸውን የገለጹት ነዋሪው ከመንግስት አካል መፍትሄ እንዲሰጠን ጠይቀን አገኘን ያሉት ምላሽ እንዲህ ያስረዳሉ።
አማፈከና ወሮታ ዱራቶ ዋና ጀልባዎችን
ወደ ባቱ ከተማ ትራንስፖርት ጽህፈት ቤት፣ የባቱ ብልጽግና ፓርቲ ጽህፈት ቤት፣ የጸጥታና ደህንነት ቢሮ ሁሉ ዘንድ ሄደን ስንጠይቅ ውሳኔ የሚሰጠው የባቱ ከተማ አስተዳደር ነው አሉን። እርሱንም ጠየቅን። ምንም ምላሽ አላገኘንም። ጉዳቱ በጣም ከባድ ነው። ሰው ለወር አይደለም ለአንድ ቀን ሳይበላ ያድርም። በዚያ ላይ እኔ 15 ልጆች አሉኝ። ሌላ ምንም የገቢ ምንጭ የለኝም። አሁን ሁሉን ለፈጣሪ ሰጥቼ የሚሆነውን እየተጠባበቅሁ ነው።
በክልክላው ምክንያት በሞተር ጀልባ የየብስ አገልግሎት የሚሰጡ ወጣቶች ለመበተን ተገደዋል ያሉት እኚሁ ነዋሪ መንግስት በደንበላይቅ አካባቢ እንዳለ የሚናገረው የታጣቂዎች እንቅስቃሴ መኖሩንም አልሸሸጉም።
እንመጀራ ወንቲ አማ ዱራሻ ካንሱን እንመጀራ ወንቲ ኩንንጀራ ሐቃንጀራ
እውነት ነው አለ። ታጣቂዎቹ ባለጀልባዎቹን በግዳጅ ወደዚህ ቦታ ውሰዱን አድርሱን እያሉ ያስገድዳሉ። ሰውም ተቸግሮ ነው ያለው። ይህን የሚያደርጉትም የሸኔ ታጣቂዎች ናቸው።
በደንበላይክ ላይ የሞተር ጀልባ የየብስ ጉዞ እገዳ ከወር በፊት መጣሉን የባቱ ከተማ የመንግስት ኮሙኒኬሽን ጽህፈት ቤት አስታውቋል። ስማቸው እንዲጠቀስ ያልፈለጉ የባቱ ከተማ ኮሙኒኬሽን ጽህፈት ቤት ባልደረባ እገዳው ከአመት በፊት በባቱ ማረሚያ ቤትና በቅርቡ ደግሞ በከተማው ተፈጽመዋል ያሏቸውን ጥቃቶች ተከትሎ መተላለፉን አብራርተዋል። ከደንበላይክ ደሴቶች ጋር በተገናኘ አለ የተባለው የጸጥታ ችግር ተፈቶ ለሰዎች እንቅስቃሴ መስመር እስከ ዘጋይ ድረስ የጸጥታ ኃይሎች በስራ ላይ ናቸው ያሉት የኮሙኒኬሽንስ ጽህፈት ቤት ባልደረባ በሳምንት ውስጥ መስመሩ ለተጓዦች ክፍት እንደሚደረግም ጠቁመዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
ገልሞ ዳዊትን አመሰግናለሁ። ጋቢና ቪኦኤ ይቀጥላል ከአሜሪካ ድምጽ። የፕሪቶሪያው የሰላም ስምምነትም ሆነ የፌዴራሉ መንግስት አከራካሪ በሚላቸው የማንነትና የወሰን ጥያቄ ከሚነሳባቸው አካባቢዎች አንዱ ሆነው የራያ አካባቢ መሰረታዊ አገልግሎቶች መቋረጣቸውን የአላማጣ ከተማ አስተዳደር አስታውቋል። ይህ መቋረጥም በህፃናትና በእናቶች ህይወት ላይ አደጋ ደቅኗል። ይህን የተመለከተውን ዘገባ መስፍን አራጊ ያስደምጠናል።
የማንነትና ራስን በራስ የማስተዳደር ጥያቄ በሚነሳባቸው በፕሪቶሪያው የሰላም ስምምነትና በፌደራሉ መንግስት አከራካሪ ከሚባሉ ከሰሜን ኢትዮጵያ ጦርነት በኋላ ደግሞ አዲስ በተቋቋሙ የአማራ ክልል አስተዳደር ከተያዙ አካባቢዎች አንዱ የሆነው የራያ አብዛኞቹ ወረዳዎች በትግራይ ክልል ታጣቂዎች መያዙ በአካባቢው ነዋሪዎች ከተነገረበት ካለፈው ሚያዝያ 7 ቀን 2016 ዓ.ም ጀምሮ መሰረታዊ አገልግሎቶች መቋረጣቸውን የአላማጣ ከተማ ከንቲባ አስታውቀዋል። አገልግሎት መስጠት ካቋረጡት ተቋማት አንዱ የአላማጣ ከተማ ሆስፒታል መሆኑን የከተማዋ ከንቲባና የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ ዛሬ ሐሙስ ለአሜሪካ ድምጽ ገልጸዋል። በዚህም 8 ጨቅላ ህጻናትና 3 እናቶች ከህክምና አገልግሎት እጦት ጋር በተያያዘ ህይወታቸው ማለፉን አስረድተዋል። የትግራይ ክልል ናቸው ሲሉ ከንቲባው የገለጿቸው ታጣቂዎች ከአላማጣ ከተማ በቅርብ ርቀት ላይ ቢገኙም ከተማዋ እስካሁን በመከላከያ ኃይል ቁጥጥር ስር ነገር ናት የሚሉት ከንቲባ ኃይሉ ለሆስፒታሉ አገልግሎት መቋረጥ ሶስት ምክንያቶችን ዘርዝረዋል።
ቶታሊ ሆስፒታሉ የቆመ ያለበት ዋናው ምክንያት አንደኛ ከህዋት ጋር ተመሳጥረው የሚሰሩ ኃይሎች ስላሉ፣ ሁለተኛ የግል ጥቅማቸውን ለማስፋፋት፣ ሶስተኛው ከስጋት አንጻር ነው። ደሞዝም አስፈላጊው ድጋፍ እየተደረገ ህዝባቸውን በችግር ሰዓት ላይ ጥሎ መሄድ ከሞራል አንጻርም ከሙያም አንጻርም የሚጠበቅ አይደለም።
በታጣቂዎቹ ላይ የተሰነዘረውን ወንጀል አስመልክቶ ወደ ትግራይ ክልል ጊዜ አስተዳደር መንግስት ኮሙኒኬሽን ቢሮ ኃላፊ ረዳኢ ሐለፎም በስልክም ሆነ በጽሁፍ መልእክት ምላሽ ለማግኘት ሞክረን ስልካቸው አይመለስም። የደቡብ ትግራይ አስተዳዳሪ ሀፍቱ ኪሮስ ግን ለጽሁፍ መልእክታችን ከ30 ደቂቃ በኋላ እንድንደውልላቸው ምላሽ ሰጥተውን ስንደውል ስልካቸው ከአገልግሎት መስጫ ክልል ውጭ በመሆኑ ልናገኛቸው አልቻልንም። በሌላ በኩል ባለፈው ሚያዝያ 8 2016 ዓ.ም ተመረተ ለመገናኛ ብዙሃን መግለጫ የሰጡት የትግራይ ክልል ጊዜ አስተዳደር ምክትል ርዕሰ መስተዳደር ሌተናል ጄኔራል ታደሰ ወረደ በአማራ ክልል በተዋቀሩት የራያ አላማጣ ታጣቂዎችና በተፈናቀሉ የትግራይ ሚኒሻዎች መካከል የተቀሰቀሰው የአካባቢ ግጭት ተስፋፍቶ አላማጣ ጫፍ መድረሱን መግለጻቸው ይታወሳል። አወዛጋቢ ወይም አጨቃጫቂ የተባሉ የሚጠሩ አካባቢዎችን በተመለከተ ሌተናል ጄኔራል ታደሰ ሰሞኑን መቀሌ ላይ በሰጡት ጋዜጣዊ መግለጫ አካባቢዎቹ የሚታወቁት የትግራይ ይዞታ ናቸው፣ አከራካሪ አይደሉም ማለታቸውን መዘገባችን ይታወሳል። የሰሜን ኢትዮጵያው ጦርነት በፕሪቶሪያው ሰላም ስምምነት ከተቋጨ በኋላ አካባቢዎቹን እያስተዳደረ ካለው ከአማራ ክልል መንግስት ኮሙኒኬሽን ቢሮ እስካሁን ምንም አይነት አስተያየት አልተሰጠም። ምላሽ ለማግኘትም ተደጋጋሚ ሙከራዎችን አድርገን አልተሳካልንም። ከፌደራል መንግስቱ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ስማቸውን ከመግለጽ የተቆጠቡ አንድ አላማጣ ከተማ አስተያየት ሰጪም በሆስፒታሉ አገልግሎት መቋረጥ ምክንያት አጋጥሞኛል ያሉትን መጉላላት ተናግረዋል።
ልጅ ለማሳከም አላማጣ ከተማ ሆስፒታል ለመገልገል ሄደን ነበር። ጤና አገልግሎት አይሰጥም ሆስፒታሉ በጠቅላላ። አንደኛ መድኃኒት ቤቱን ተዘግቷል። ያለኝ አማራጭ ወደ ግል ሄዶ ለማሳከም ነው። የመንግስት ሆስፒታል ላይ የሚሰሩ ናቸው ግልን እየሰሩ ያሉት። እነሱ ጋር ተሄዶ ለማስመርመር ደግሞ ከ8,000 to 20,000 ነው የሚጠይቁት።
በከተማዋ የሚገኘው የመንግስት ጤና ጣቢያ ከሶስት ቀናት መቋረጥ በኋላ በጠቅላላ ካሉት 63 ሰራተኞች ውስጥ 35 ፈቃደኛ ባለሙያዎችንና ድጋፍ ሰጪ ሰራተኞችን በማሰባሰብ የህክምና አገልግሎቱን እንደጀመረ ታውቋል። ይሁን እንጂ ከህሙማኑ ብዛት፣ ከህክምና ባለሙያዎቹ ቁጥር ማነስና ከጤና ጣቢያው አቅም አንጻር የአገልግሎት አሰጣጡ አዳጋች እየሆነ መምጣቱን ጤና ጣቢያውን በፈቃደኝነት እያስተዳደሩና በህክምና አገልግሎትም እየተሳተፉ መሆናቸውን የነገሩን ዶክተር ሰኢድ መረዋ አስታውቀዋል።
ከፍተኛ ቁጥር እንዲጨምር ያደረጉት የውጭ ተመላላሽና የኤችአይቪ የእናቶች ክትትል እንዲሁም ደግሞ የህፃናት ክትባት ነው። ሆስፒታል ዝግ በመሆኑ ምክንያት እነሱን በማስተናገድ ይውላል። ሁለተኛ ገጠር ራያ አላማጣ የቲቪ መድኃኒት የሚሰጥ ጤና ጣቢያ የለም። በአጠቃላይ ሌላም ሆስፒታል አለ ገጠር ራያ አላማጣ መረዋ የሚባል፣ እሱም አገልግሎት አይሰጥም። በዚህ ምክንያት ከአሁን በፊት ዴይሊ ከ120 ያልበለጠ ታካሚ ነበር የሚታየው። በአሁኑ ሰዓት ግን በየቀኑ እስከ 400 የሚደርሱ አገልግሎት እየሰጠን ያለ ነው። ይህን ደግሞ በጣም መጨናነቅ ፈጥሯል። ማዋለድ ብቻ አገልግሎት አንሰጥም። እሱንም ግን ለመፍታት ኮማንድ ፖስት መጥተው አናግረውናል። ዛሬ እነሱ ባለሙያ ከፖለቲካ ነጻ መሆን አለበት፣ ተመልሶ ወደ ስራ እንዲገቡ እያገዙናል። እነሱንና ያልተመለሱት ደግሞ ፕሊስ ተመለሱ እያል ኮሚኒኬት እያደረግን ነው።
በሌላ በኩል በአላማጣ ከተማ በራያ አላማጣ፣ በራያ ባላና በኮረም አካባቢዎች በሚገኙ 123 ትምህርት ቤቶች ውስጥ የሚማሩ ከ42,000 በላይ ተማሪዎች በጸጥታው ችግር ምክንያት ትምህርታቸውን ለማቋረጥ እንደተገደዱ ከንቲባ ኃይሉ ተናግረዋል።
የትምህርት ተቋማት ኦልሞስት አሁን አንድ ወር እየሆነ ነው ከቆመ። በዚህ ምክንያት ለአመታት ከትምህርት ገበታ አርቀው የነበሩ ህጻናት ወጣቶች በጥሩ ሞራል አነሳስተን ወደ ትምህርት ገበታቸው እንዲመለሱ አድርገን አሁን ላይ ያሉት የ12 ያክል ተማሪዎች ከአሁን በፊት ለሁለትና ለሶስት አመታት ትምህርታቸውን ያቋረጡ ናቸው። ከባለፈው አመት ጀምሮ ወደ ትምህርት ገበታቸው እንዲመለሱና በጥሩ ሁኔታ ላይ ጥሩ ተስፋ የጣልንባቸው ተማሪዎች ነበሩ። ሚያዝያ 7 የተደረገው የመጨረሻ ወረራ ትምህርት እንዲቆም ሆኗል ማለት ነው።
ዘንድሮ የ12 ክፍል ብሔራዊ መልቀቂያ ፈተናን የሚወስዱ የራያ አካባቢ ተማሪዎች ግን የወልዲያ ዩኒቨርሲቲ ለማስተማር ዛሬ ሐሙስ ተማሪዎችን መቀበል መጀመሩን የዩኒቨርሲቲው አካዳሚክ ፕሮግራሞች ዳይሬክተር ሳሙኤል ንጋኬ ተናግረዋል።
የዛ አካባቢ ያሉ መንግስት አካላቶችም የጠየቁት ስለነበረ በእኛ በኩል ዝግጁ ነን። 952 አካባቢ ናቸው ተማሪዎቹ፣ እዛ አካባቢ ያሉ የሶስት ወረዳ ትምህርት ቤት ተማሪዎች። ስለዚህ እነዚህ ተማሪዎች ዶርም ከማዘጋጀት ጀምሮ መማሪያ ክላስ በማዘጋጀትና በቋሚነት በመደበኛ መርሃ ግብር ወጥቶላቸው ሊያስተምሩ የሚችሉ መምህራኖችን ዝግጁ አድርገን እኛ እኮ የጠበቅን ነው።
በኢትዮጵያ የአሜሪካ አምባሳደር እርቪንግ ማሲንጋ በኦሮሚያ፣ በአማራ፣ በትግራይ ለሚገኙና ኢትዮጵያን ለሚያስተዳድሩ ሲሉ በትላንት ረቡዕ የፖሊሲ ንግግራቸው ባስተላለፉት መልእክት ወደ ሰላም የሚያሻግረው መንገድ አካታች ውይይት እንጂ ግጭት አይደለም አይደለም ብለዋል። በኢምባሲው የፌስቡክ ማህበራዊ ትስስር ገጽ ወጣው በዚሁ መልእክታቸው አምባሳደር ማሲንጋ ያልተስተጓጎለ ሰብአዊ ድጋፍ እንዲደርስ ውይይት እንዲደረግና በአገር አቀፍ ደረጃ ጊዜያዊ ተኩስ አቁም እንዲኖር ጠይቀዋል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
ስናራጌና መሰግናለሁ። አሁን ደግሞ ወደ አፍሪካዊቱ ሀገር ማላዊ ወደሚወስደን ሌላ ዘገባ እንሻገራለን። በአብዛኛው አፍሪካ ሀገራት ባሉ የቤተሰብ ህግጋት የሚታየው ክፍተት በሴቶችና በልጃገረዶች ላይ የሚታየውን መገለል በማባባስ ላይ እንደሆነ አንድ አዲስ ጥናት አመላክቷል። በጾታዎች መካከል እኩልነት እንዲሰፍን በመስራት ላይ ያለው ዓለም አቀፉና ትርፋማ ያልሆነው ድርጅት ኢኳሊቲ ናው እንደሚለው የጾታ ግንኙነት ትዳርና ውርስን በተመለከቱና በሌሎች ጉዳዮች የሚወጡ ህግጋት ለወንዶች ያጋደሉ በመሆናቸው ሴቶችን ወደ ተስፋ መቁረጥ እየገፉ ናቸው። ላሜክ ማሲና ከማላዊ ላከውን ዘገባ እንግዶ ወልዴ ያስደምጠናል።
ትላንት ረቡዕ የተከበረውን ዓለም አቀፍ የቤተሰብ ቀንን በማስመልከት የተለቀቀው አዲስ ጥናት 20 በሚሆኑ የአፍሪካ ሀገራት ያለው የቤተሰብ ህግ ማዕቀፍ ትዳር፣ ፍቺ፣ ልጅን የማሳደግ ኃላፊነትና የሀብት ባለቤትነትን በተመለከተ የሴቶችን መገለል እንዳባባሰ አመልክቷል። ኤስተር ዋዌሩ የኢኳሊቲ ናው የህግ አማካሪና የጥናቱ ተባባሪ አዘጋጅ ናቸው። ኤስተር ከኬንያ ለቪኦኤ እንደተናገሩት የቤተሰብ ህግጋቱ በአፍሪካ በሴቶች ህይወት ላይ አሉታዊ ተጽዕኖ አሳድሯል።
በሱዳን ያለውን እንደምሳሌ ብንወስድ ወንዶች እንጂ ሴቶች ፍቺ መጠየቅ አይችሉም። ይህ ማለት ሴቶች በማይፈልጉት ትዳር ውስጥ ታስረው ይቆያሉ ማለት ነው፣ ምክንያቱም ፍቺ መጠየቅ አይችሉም።
ኤስተር ጨምረው እንዳሉት በአንዳንድ ሀገራት ሴቶች ፍቺ መጠየቅ ቢችሉም ሁለተኛ ትዳር በሚመሰርቱበት ጊዜ ከቀደመው ትዳር የወለዱትን ልጆቻቸውን ይዘው እንዲያሳድጉ አይፈቀድላቸውም። በማላዊ ያለው ያስገድዶ መድፈር ህግ በትዳር ውስጥ አይሰራም። ምክንያቱ ደግሞ በልማድ ያለው ህግ በትዳር ውስጥ ሁሌም የጾታ ግንኙነት በሁለቱም ወገኖች ፈቃድ እንደሚደረግ ታሳቢ ስለሚያደርግ ነው። በተጨማሪም በትዳር ውስጥ ያሉ ሴቶች ህመምተኛ ካልሆኑ ወይም ከትዳር አጋራቸው በህግ ካልተለያዩ በስተቀር እንቢተኛ መሆን አይችሉም። በታንዛኒያ ደግሞ እንደ መደፈር የሚቆጠረው ከተለያዩ በኋላ የሚፈጸም ከሆነ ነው። እንደ አልጄሪያ፣ ካሜሩን፣ አይቮሪ ኮስት እና ናይጄሪያ በመሰሉ ሀገራት ያሉት የልማድና የሃይማኖት ደንቦች ውርስን በተመለከተ ለወንዶች ያደሉ ናቸው። ሴቶችና ልጃገረዶች ከወንዶች ያነሰ ውርስ ያገኛሉ። ሃላ አልካሪብ በአፍሪካ ቀንድ በሴቶች ስልታዊ ተነሳሽነት ላይ የሚሰራው ስትራቴጂክ ኢኒሼቲቭ የተሰኘው ድርጅት ኃላፊ ናቸው። ሃላ ከኢትዮጵያ ሆነው ለቪኦኤ እንደተናገሩት በበርካታ ሀገራት የሚታየው የህግ አለመመጣጠን ሴቶች አጋዥ የማጣት ስሜት እንዲሰማቸው አድርጓል።
Imagine you know that you are not treated equally or
እኩል ሳትታይና መገለል ሲደርስብህ አስበው። ድሃ መሆንህ፣ ቆንተ ብሎ ለሁከት መጋለጥህ፣ እንደ ሰው ሳትቆጠርና ዝቅ ተደርገህ ስትታይ፣ እኩል እድል ሳይሰጥህ ሲቀር፣ የተለያየ የጾታ ጥቃት ሲደርስብህና ክብርህ ሳይጠበቅ ሲቀር፣ እነዚህ ሁሉ ደርሰውብህም ስትገለል እንደማለት ነው።
ፍራንሲስ ሰላሲኒ በታንዛኒያ ግርዛትን ለማስቆም የሚሰራው ተቋም ኃላፊ ናቸው። እርሳቸው እንደሚሉት ማህበረሰቦችም ሴቶችን ለመከላከል የወጡትን ህግጋት ወደ ጎን በማለትና ባለማክበር አሉታዊ አስተዋጽኦ በማድረግ ላይ ናቸው።
For example, initially they were mutilating girls from 10 and above for the reason of
መጀመሪያ ከአስር ዓመት በላይ ያሉ ልጃገረዶችን ለትዳር ለማዘጋጀት በሚል በአስተቃቂ ሁኔታ ይገረዛሉ። አሁን ህፃናትንም እየገረዙ ነው። ይህን የሚያደርጉት ከህግ ለማምለጥ ነው። ምክንያቱም ህፃናቱ ተገረዝኩ ብለው ፍርድ ቤት አይሄዱም፣ መገረዛቸውንም መናገር አይችሉም።
የኢኳሊቲ ናው ኃላፊዋ ኤስተር እንደሚሉት በርካታ ሀገራት የሴቶችን መብት የሚከላከሉ ዓለም አቀፍ ስምምነቶችን ቢፈርሙም በየሀገራቱ የወጡት ህግጋት ግን አፈጻጸማቸውን አስቸጋሪ አድርገዋል። የአፍሪካ ሀገራት ያሏቸውን የቤተሰብ ህግጋት ከዓለም አቀፍ የሰብአዊ መብት ህግጋት ጋር እንዲያጣጥሙ ጥሪ አድርገዋል።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።